በዓላትና አጽዋማት ከሊቀ ስልጣናት ሀብተ ማርያም ወርቅነህ ጥንታዊ የኢትዮጵያ ስርዓተ ትምህርት ከሚል መጽሐፍ ላይ ተገኘ። አንደኛ፣ የዘመን ሐዲስ አጽዋማትና በዓላት። በዘመን ሐዲስ ለተሰሩ አጽዋማትና በዓላት መሰረታቸው ነነዌ ነው። ከነነዌ ሳኒታ ጀምሮ እስከ በዓተ ጾም 14 ዕለት ይገኛል። ደብረ ዘይት እስከ ከነናዊ ሳኒታ ጀምሮ ማለት ነው እስከ ደብረ ዘይት 41 ዕለት ይገኛል። ከነናዊ ሳኒታ ጀምሮ እስከ ሆሳዕና 62 ዕለት ይገኛል። እስከ ስቅለት 67 ዕለት ይገኛል። እስከ ትንሳኤ 69 ዕለት ይገኛል። እስከ ረክበ ካህናት 93 ዕለት ይገኛል። እስከ እርገት 108 ዕለት ይገኛል። እስከ ጵራቅሊጦስ 118 ዕለት ይገኛል። እስከ ጾመ ሐዋርያት 119 ዕለት ይገኛል። እስከ ጾመ ድህነት 121 ዕለት ይገኛል። ሁሉንም በ30 ገድፎ የተረፈውን የአጽዋማት የበዓላት ተውሳክ ያደርጓል። ሁለተኛ፣ ዘመነ ብሉይ። በዘመነ ብሉይ ለተሰሩ አጽዋማትና በዓላት መሰረታቸው መጥቅ ነው። ከመጥቅ ሳኒታ ጀምሮ እስከ ጾም አይሁድ 9 ዕለት ይገኛል። ከመጥቅ ሳኒታ ጀምሮ እስከ መጸለት 14፣ እስከ ፍስህ 190፣ እስከ ልበ ምድር 200፣ እስከ በዓለ ሰዊት 240፣ እስከ ጾመ አስቴር 321፣ እስከ ጾመ ዮዲት 328፣ ከፍስህ ግን ቢነሱ እስከ ልበ ምድር 23 ዕለት ይገኛል። እስከ በዓለ ሰዊት 50 ዕለት፣ እስከ ጾመ አስቴር 131 ዕለት፣ እስከ በዓለ ዮዲት 138 ዕለት ይገኛል። ሁሉንም በ30 ገድፎ የተረፈው የአጽዋማትና የበዓላት ተውሳክ ይሆናል። ሶስተኛ፣ የታኅሣሥ ቀመር አወጣጥ። መጥቅ 15 ሆኖ ዕለተ መጥቅ ዓርብ የሆነ እንደሆነ ያን ጊዜ አጽዋማትና በዓላት በታኅሣሥ ቀመራቸው ይሄዳሉ። የዓርብ ተውሳክ 2 ነው። 2ና 15 ሲደመር 17 ይሆናል። ታኅሣሥ ቀመር የተባለ ይሄ ነው። ያን ጊዜ ነነዌ በጥር በ17 ይሆናል፣ ከዚያ አይወርድም። የበዓተ ጾም ተውሳክ 14 ነው። 14ና 17 31 ይሆናል። 30ውን ገድፎ አንድ ይተርፋል። ያን ጊዜ በዓተ ጾም የካቲት መባቻ ይሆናል፣ ከዚያ አይወርድም። የደብረ ዘይት ተውሳክ 11 ይሆናል። 11ና 17 28 ይሆናል። ያን ጊዜ ደብረ ዘይት በየካቲት በ28 ይሆናል፣ ከዚያ አይወርድም። የሆሳዕና ተውሳክ 2 ይሆናል። 2ና 17 19 ይሆናል። ያን ጊዜ ሆሳዕና በመጋቢት 19 ይሆናል፣ ከዚያ አይወርድም። የስቅለት ተውሳክ 7 ይሆናል። 7ና 17 24 ይሆናል። ያን ጊዜ ስቅለት በመጋቢት 24 ይሆናል፣ ከዚያ አይወርድም። የትንሳኤ ተውሳክ 9 ነው። 9ና 17 26 ይሆናል። ያን ጊዜ ትንሳኤ በመጋቢት 26 ይሆናል፣ ከዚያ አይወርድም። የረክበ ካህናት ተውሳክ 3 ነው። 3ና 17 20 ይሆናል። ያን ጊዜ ረክበ ካህናት በሚያዝያ በ20 ይሆናል፣ ከዚያ አይወርድም። የእርገት ተውሳክ 18 ነው። 18ና 17 35 ይሆናል። 30ውን ገድፎ 5 ይተርፋል። ያን ጊዜ እርገት በግንቦት በ5 ይሆናል፣ ከዚያ አይወርድም። የጵራቅሊጦስ ተውሳክ 28 ነው። 28ና 17 45 ይሆናል። 30ውን ገድፎ 15 ይተርፋል። ያን ጊዜ ጵራቅሊጦስ በግንቦት በ15 ይሆናል፣ ከዚያ አይወርድም። የጾመ ሐዋርያት ተውሳክ 29 ነው። 29ና 17 46 ይሆናል። 30ውን ገድፎ 16 ይተርፋል። ያን ጊዜ ጾመ ሐዋርያት በግንቦት በ16 ይሆናል፣ ከዚያ አይወርድም። የጾመ ድህነት ተውሳክ 1 ነው። 1ና 17 18 ይሆናል። ያን ጊዜ ጾመ ድህነት በግንቦት በ18 ይሆናል፣ ከዚያ አይወርድም። አራተኛ፣ የላዕላይ ቀመር አወጣጥ። መጥቅ 13 ሆኖ ለተመጥቅ በቀዳሚ ሆነ እንደሆነ ያን ጊዜ አጽዋማትና በዓላት በላዕላይ ቀመራቸው ይሄዳሉ። የቅዳሜ ተውሳክ 8 ነው። 8ና 13 21 ይሆናል። ላዕላይ ቀመር የተባለ ይሄ ነው። ያን ጊዜ ነነዌ በየካቲት በ21 ይብታ ይሆናል፣ ከዚያ አይወጣም። የበዓተ ጾም ተውሳክ 14 ነው። 14ና 21 35 ይሆናል። 30ውን ገድፎ 5 ይተርፋል። ያን ጊዜ በዓተ ጾም በመጋቢት በ5 ይሆናል፣ ከዚህ አይወጣም። የደብረ ዘይት ተውሳክ 11 ይሆናል። 11ና 21 32 ይሆናል። 30ውን ገድፎ 2 ይተርፋል። ያን ጊዜ ደብረ ዘይት በሚያዝያ በ2 ይሆናል፣ ከዚህ አይወጣም። የሆሳዕና ተውሳክ 2 ነው። 1ና 21 23 ይሆናል። ያን ጊዜ ሆሳዕና በሚያዝያ በ23 ይሆናል፣ ከዚህ አይወጣም። የስቅለት ተውሳክ 7 ነው። 7ና 21 28 ይሆናል። ያን ጊዜ ስቅለት በሚያዝያ በ28 ይሆናል፣ ከዚህ አይወጣም። የትንሳኤ ተውሳክ 9 ነው 9 እና 21 30 ይሆናል ያን ጊዜ ትንሳኤ በሚያዚያ 30 ይሆናል ከዚያ ይወጣም የርክበ ካህናት ተውሳክ 3 ነው 3 እና 21 24 ይሆናል ያን ጊዜ ርክበ ካህናት በግንቦት 24 ይሆናል ከዚያ ይወጣም የርገት ተውሳክ 18 ነው 18 እና 21 39 ይሆናል 30ውን ገድፎ 9 ይተርፋል ያን ጊዜ እርገት በሰኔ በ9 ይሆናል ከዚያ ይወጣም የጳራቅሊጦስ ተውሳክ 28 ነው 28 እና 21 49 ይሆናል 30ውን ገድፎ 19 ይተርፋል ያን ጊዜ ጳራቅሊጦስ በሰኔ በ19 ይሆናል ከዚያ ይወጣም የጾመ ሐዋርያት ተውሳክ 29 ነው 29 እና 21 50 ይሆናል 30ውን ገድፎ 20 ይተርፋል ያን ጊዜ ጾመ ሐዋርያት በሰኔ በ20 ይሆናል ከዚያ ይወጣም የጾመ ድህነት ተውሳክ 1 ነው 1 እና 21 22 ይሆናል ያን ጊዜ ጾመ ድህነት በሰኔ 22 ይሆናል ከዚያ ይወጣም አምስተኛ የዘመነ ብሉይ አጽዋማትና በዓላት ይያርግና ይወርድ በዘመነ ብሉይ ለተሰሩ አጽዋማትና በዓላት ይያርጋቸውም ይወርዳቸውም በደረቅ መጥቅና በተሳካቸው ብቻ ይወጣሉ ታይታይ ቀመራቸው 15 መጥቅ ነው የጾማ ይሁድ ተውሳክ 9 ነው 9 እና 15 24 ይሆናል ያን ጊዜ ጾማ ይሁድ በመስከረም 24 ይሆናል ከዚህ አይወርድም የመጸለት ተውሳክ 14 ነው 14 እና 15 29 ይሆናል ያን ጊዜ መጸለት በመስከረም 29 ይሆናል ከዚህ አይወርድም የፍስ ተውሳክ 10 ነው 10 እና 15 25 ይሆናል ያን ጊዜ ፍስ በመጋቢት 25 ይሆናል ከዚህ አይወርድም የልበ ምድር ተውሳክ 3 ነው 3 እና 15 18 ይሆናል ያን ጊዜ ልበ ምድር በሚያዚያ 18 ይሆናል ከዚህ አይወርድም የባለ ሰው ተውሳክ 30 ነው 30 እና 15 30 እና 15 45 ይሆናል 30ውን ገድፎ 15 ይተርፋል ያን ጊዜ ባለ ሰው በግንቦት 15 ይሆናል ከዚህ አይወርድም ጾመ አስቴር ተውሳክ 21 ነው 21 እና 15 36 ይሆናል 30ውን ገድፎ 6 ይተርፋል ያን ጊዜ ጾመ አስቴር በነሐሴ በ6 ይሆናል ከዚህ አይወርድም የጾመ ዮድ ተውሳክ 28 ነው 28 እና 15 43 ይሆናል 30ውን ገድፎ 13 ይተርፋል ያን ጊዜ ጾመ ዮድ በነሐሴ በ13 ይሆናል ከዚህ አይወርድም ስድስተኛ የጾመ አይሁድ ይያርግ የጾመ አይሁድ ይያርግ እንደሚከተለው ነው የጾመ አይሁድ ተውሳክ 9 ነው መጥቅ 13 ይሆናል ሲደምር 22 ይሆናል ያን ጊዜ ጾመ አይሁድ በጥቅምት በ22 ይሆናል ከዚያ ይወጣም የመጸለት ተውሳክ 14 ነው 14 እና 13 27 ይሆናል ያን ጊዜ መጸለት በጥቅምት 27 ይሆናል ከዚህ አይወጣም የፍስ ተውሳክ 10 ነው 10 እና 13 23 ይሆናል ያን ጊዜ ፍስ በሚያዚያ 23 ይሆናል ከዚያ ይወጣም የልበ ምድር ተውሳክ 3 ነው 3 እና 13 16 ይሆናል ያን ጊዜ ልበ ምድር በግንቦት 16 ይሆናል ከዚያ ይወጣም የባለ ሰውይት ተውሳክ 30 ነው 30 እና 13 43 ይሆናል 30ውን ገድፎ 13 ይተርፋል ያን ጊዜ ባለ ሰውይት በሰኔ በ13 ይሆናል ከዚያ ይወጣም የጾመ አስቴር ተውሳክ 21 ነው 21 እና 13 14 ይሆናል 30ውን ገድፎ 4 ይተርፋል ያን ጊዜ ጾመ አስቴር በጳጉሜ 4 ይሆናል ከዚያ ይወጣም የጾመ ዮዲት ተውሳክ 28 ነው 28 እና 13 41 ይሆናል 30ውን ገድፎ 11 ይተርፋል ያን ጊዜ ጾመ ዮዲት በመስከረም በ11 ይሆናል ከዚያ ይወጣም ሰባተኛ የወንጌላውያን አወጣጥ አመተ ወንጌላውያንን ለማወቅ አመት ዓለምን በአራት ከአራት መክፈል ያስፈልጋል። አንድ ዘመን ቢተርፍ ማቴዎስ ይባላል፣ ሁለት ዘመን ቢተርፍ ማርቆስ ይባላል፣ ሶስት ዘመን ቢተርፍ ሉቃስ ይባላል፣ ቢተካከል ወይም አራት ቢሆን ዮሐንስ ይባላል። ስምንተኛ የጥንተ ኦናን አወጣጥ ጥንተ ኦንን ለማወቅ አመተ ዓለምን ከአራት ይከፍሏል። በዚያ ላይ መጠን ራብትን ይጨምረዋል። ሁሉን በሰባት በሰባት ገድፎ ከተገረፈው አንዱን አትቶ ወይም ትቶ የቀረውን ጥንተውን ይባላል። ጥንተውን ማለት በፀሐይ ጥንተ ፀሐይ ማለት ነው። ጥንተውን በረቡዕ ይጀምራል። የረቡዕ ጥንተውን አንድ ነው። የሐሙስ ጥንተውን ሁለት ነው። የአርብ ጥንተውን ሶስት ነው። የቀዳም ጥንተውን አራት ነው። የእሁድ ጥንተውን አምስት ነው። የሰኞ ጥንተውን ስድስት ነው። የማክሰኞ ጥንተውን ሰባት ነው። ዘጠነኛ የዕለተ ዮሐንስ አወጣጥ ዕለተ ዮሐንስን ለማወቅ በጥንተኦን በወጣው ላይ ሁለቱን ዕለተ ጠቢባን ይጨምሯል። ሁሉንም በሰባት በሰባት ገድፎ ሳያትቱ የተረፈው ዕለተ ዮሐንስ ይሆናል። አንድ ቢተርፍ ዕለተ ዮሐንስ እሁድ ይሆናል። ዕለተ ዮሐንስን ለማወቅ በጥንተኦን በወጣው ላይ ሁለቱን ዕለተ ጠቢባን ይጨምሯል። ሁሉንም በሰባት በሰባት ገድፎ ሳያትቱ የተረፈው ዕለተ ዮሐንስ ይሆናል። አንድ ቢተርፍ ዕለተ ዮሐንስ እሁድ ይሆናል። ሁለት ቢተርፍ ሰኞ፣ ሶስት ቢተርፍ ማክሰኞ ዕለተ ዮሐንስ ይሆናል። አራት ቢተርፍ ረቡዕ፣ አምስት ቢተርፍ ሐሙስ፣ ስድስት ቢተርፍ አርብ፣ ሰባት ቢተርፍ ቀዳም ዕለተ ዮሐንስ ይሆናል ማለት ነው። አስረኛ የሰንበተ ክርስቲያን ዕለት አወጣጥ የሰንበተ ክርስቲያን ዕለተ በዓላትን ለማወቅ በየዓመቱ የሚገኘው ጥንተኦን በየወርሁ የሚገኘው አጽፋ ወራ አንድ አድርጎ ቆጥሮ ሁሉንም በሰባት በሰባት ገድፎ ሳያትቱ የተረፈው ሰንበተ ክርስቲያን ዕለተ በዓላት ይባላል። አንድ ቢተርፍ አሚር አሚሩ ይባላል። ሁለት ቢተርፍ ሳኑዩ፣ ሶስት ቢተርፍ ሰሉሱ፣ አራት ቢተርፍ ረቡኡ፣ አምስት ቢተርፍ ሐሙሱ፣ ስድስት ቢተርፍ ሰዱሱ፣ ሰባት ቢተርፍ ሰቡኡ ይባላል። እንግዲህ ይህ የሰንበት ክርስቲያንን ዕለተ በዓላትን ለማወቅ በየዓመቱ የሚገኘውን ጥንተኦን፣ በየወርሁ የሚገኘውን አጽፋውራ አንድ አድርጎ ቆጥሮ ሁሉንም በሰባት ገድፎ ሳያትቱ የተረፈው የሰንበት ክርስቲያን ዕለተ በዓላት ይባላል። የተባለው ይሄ ነው። 11ኛ የታይታይ ቀመር አወጣጥ። ታይታይ ቀመር በአንድ አብይ ቀመር አራት ጊዜ ይመላለሳል። አንደኛው ቀመር በተጀመረ በ54 ዘመን ይሆናል። ሁለተኛው በተጀመረ በ149 ዘመን ይሆናል። ሶስተኛው በተጀመረ በ244 ዘመን ይሆናል። አራተኛው በተጀመረ በ491 ዘመን ይሆናል። ይኸውም በአበቅቴ በጥንተኦን ይታወቃል። 12ኛ የላይላይ ቀመር አወጣጥ። ላይላይ ቀመር በአንድ አብይ ቀመር አራት ጊዜ ይመላለሳል። አንደኛ ቀመር በተጀመረ በ27 ዘመን ይሆናል። ሁለተኛ ቀመር በተጀመረ በ122 ዘመን ይሆናል። ሶስተኛ ቀመር በተጀመረ በ217 ዘመን ይሆናል። አራተኛ ቀመር በተጀመረ በ321 ዘመን ይሆናል። ይኸውም በአበቅቴ በጥንተኦን ይታወቃል። 13ኛው ሰብአዊ ወንጌላውያን። አራቱ ወንጌላውያን አንዱን አብይ ቀመር ከአራት አድርገው ቢካፈሉት በዘመን 133 በሱባኤ 77 ይደርሳቸዋል። ይኸውም ሰንበተ ማቴዎስ፣ ሰንበተ ማርቆስ፣ ሰንበተ ሉቃስ፣ ሰንበተ ዮሐንስ ይባላል። ሰንበት ማለት ሱባኤ ማለት ነው። አርቦን የሚቀበል ወንጌላዊ አራተኛው ነው። ከማቴዎስ ከዮሐንስ ከዮሐንስ ሉቃስ ከሉቃስ ማርቆስ ከማርቆስ ማቴዎስ ይቀበላል። ከወደፊቱ ግን ሰግር አለና ከእርሱ የሚቀበል ወንጌላዊ በአራተኛው ቀን ይቀበላል። ሉቃስና ማርቆስ አርዕስተ አናቅ ሲሆኑ እንደሆን ቀመራቸውን በሶስተኛው ቀን ይፈጽማሉ። ከእርሳቸው የሚቀበል ወንጌላዊ በአራተኛው ቀን ይቀበላል። ዮሐንስ ቀመሩን በሳኒታ ይፈጽማል። ከእርሱ የሚቀበል ወንጌላዊ በሶስተኛው ቀን ይቀበላል። ጥንተ ቀመር ማክሰኞ ነው። ማክሰኞ ማቴዎስ 1፣ ማቴዎስ 5፣ አርብ ማቴዎስ 9፣ ረቡዕ ማቴዎስ 13፣ ሰኞ ማቴዎስ 17፣ ማክሰኞ ማርቆስ 18፣ ረቡዕ ሉቃስ 19። አንድ ንዑስ ቀመር ተፈጸመ። ሐሙስ ሰግር ነው። አርብ ዮሐንስ 1፣ ረቡዕ ዮሐንስ 5፣ ሰኞ ዮሐንስ 9፣ ቀዳም ዮሐንስ 13፣ ሐሙስ ዮሐንስ 17፣ አርብ ማቴዎስ 18፣ ቀዳም ማርቆስ 19 ዓመት ሁለት ንዑስ ቀመር ተፈጸመ። እሁድ ሉቃስ 1፣ አርብ ሉቃስ 5፣ ረቡዕ ሉቃስ 9፣ ሰኞ ሉቃስ 13፣ ቀዳም ሉቃስ 17። እሁድ ሰግር ነው። ሰኞ ዮሐንስ 18፣ ማቴዎስ ማክሰኞ 19 ዓመት ሶስተኛ ንዑስ ቀመር ተፈጸመ። ረቡዕ ማርቆስ 1፣ ሰኞ ማርቆስ 5፣ ቀዳም ማርቆስ 9፣ ሐሙስ ማርቆስ 13፣ ማክሰኞ ማርቆስ 17፣ ረቡዕ ሉቃስ 18። ሐሙስ ሰግር ነው። አርብ ዮሐንስ 19 ዓመት አራት ንዑስ ቀመር ተፈጸመ። ንዑስ ቀመር አራት ሲሞላ አንድ ማዕከላዊ ቀመር ይሆናል። ማዕከላዊ ቀመር ሰባት ሲሞላ አንድ አብይ ቀመር ይሆናል። ጥንታት አራት ናቸው። ምንና ምን ቢሉ ጥንተ ዓለም፣ ጥንተ ቀመር፣ ጥንተ ፀሐይ፣ ጥንተ ጨረቃ ናቸው። ጥንተ ዓለም እሁድ ነው። ጥንተ ቀመር ማክሰኞ ነው። ጥንተ ፀሐይ ረቡዕ ነው። ጥንተ ጨረቃ ሐሙስ ነው። ጥንታት አራት ናቸው። ምንና ምን ቢሉ ጥንተ ዓለም፣ ጥንተ ቀመር፣ ጥንተ ፀሐይ፣ ጥንተ ጨረቃ ናቸው። ጥንተ ዓለም እሁድ ነው። ጥንተ ቀመር ማክሰኞ ነው። ጥንተ ፀሐይ ረቡዕ ነው። ጥንተ ጨረቃ ሐሙስ ነው።